ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ለስደት በመሟገት የሚታወቁት ወይም ለስደተኞች በመሟገት የሚታወቁት አባ ሙሴ ዘራይ ለኖቤል የሰላም ሽልማት ታጩ።
I think for me this Nobel Prize, if the commission give me this
ኮሚሽኑ ይህንን የሰላም የኖቤል ሽልማት ለመስጠት ካሰበ ባለፉት 20 ዓመታት የታገልኩለትና የለፋሁበት የስደተኞች መብቶች ትኩረት አገኘ ማለት ነው።
የሰማችሁትም በዚሁ መነሻ ከአሜሪካ ድምፅ ጋር ካደረጉት ቃለ ምልልስ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
የሞ ኢብራሂም ተቋም በቅርቡ ባወጣው ሪፖርት መሰረት አፍሪካ በአጠቃላይ በመልካም አስተዳደር ያደረገችው እድገት አዝጋሚ ነው አለ። ጥቂት ሀገሮች ግን ተመስጋኝ መሻሻል አድርገዋልም ብሏል። ከለንደን የተጠናቀረውን የዚህን ዘገባ ዝርዝር በመጽሔቱ ወይም በዜና መጽሔት የትንታኔ ርዕሶች በአንዱ እንመለከተዋለን።
ለምሽቱ ከያዝናቸው ዜናዎች መካከል ደግሞ በእስር ላይ የሚገኙ ኢትዮጵያውያን ጋዜጠኞች እንዲፈቱ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ጠየቀ። ሶማሊያ ውስጥ አልሻባብ ጥቃት አድርሶ 15 ሰዎች ሞቱ። ናይጄሪያ ውስጥም ቦኮ ሐራም ጥቃት ፈጽሞ በርካታ ሰዎች ሞቱ የሚሉ ይገኙባቸዋል።
ሌሎች በርከት ያሉ ዘገባዎችና ቅንብሮችን ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ መስከረም 26 2008 ዓ.ም አስተናጋጆች አሉላ ከበደና
አዲሱ አበበ ነን። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን ቀዳሚው የዕለቱ ዜና ይሆናል።
አንድ ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት እስካሁን በእስር ላይ የሚገኙት 4 የዞን 9 አምደኞችና ጋዜጠኞች ክሳቸው እንዲነሳና ከእስርም እንዲለቀቁ ጉዳያቸውን የሚያየውን የኢትዮጵያ ፍርድ ቤት ጠየቀ። በመጻፋቸው ብቻ የረጅም ጊዜ እስር ሊጠብቃቸው የሚችሉት አምደኞች ቀድሞውንም ያለ በቂ ምክንያት ነውና የታሰሩት። ፍርድ ቤቱ ክሳቸውን ውድቅ አድርጎ በነጻ ሊያሰናብታቸው ይገባል ነው ያለው ድንበር የለሽ የጋዜጠኞች ቡድን።
They were arrested in 2014 under the anti-terrorism law.
ለሰብአዊ መብት ከቆሙ ዓለም አቀፍ ድርጅቶች ጋር ሰርታችኋልና የገንዘብ ድጋፍ ማግኘታችኋል በሚል ተወንጅለው በ2014 ዓመተ ምህረት የታሰሩት በኢትዮጵያ የጸረ ሽብር ሕግ ነው። ገና ከ10 እስከ 15 ዓመት እስር ሊጠብቃቸው ይችላል። ከወራት በፊት ከተለቀቁት 2 አጋሮቻቸው እና ሌሎች 3 ጋዜጠኞች ጋርም ጉዳያቸው የተለየበት ነገር አልተደረገም ነው ያሉት። ማርጎ ዩኤን የቡድኑ ባልደረባ ናቸው። በሽብር ተወንጅለው ጉዳያቸው በነገው ዕለት ለ37ኛ ጊዜ የሚታየው 4 አምደኞች አጥናፍ ብርሃኔ፣ በፍቃዱ ኃይሉ፣ አቤል ዋበላና ናትናኤል ፈለቀ ናቸው።
ከሞቃዲሾ በስተ ምዕራብ 30 ኪሎ ሜትር ርቀት ላይ በምትገኘው በሶማሊያዋ አፍጎዬ ከተማ በሚገኝ አንድ የቀንድ ከብቶች ገበያ ላይ በደረሰ ፍንዳታ በትንሹ 5 ሰዎች መሞታቸውን ምስክሮችና ባለሥልጣናት ገልጠዋል። የአካባቢው ነዋሪዎች ለአሜሪካ ድምፅ ራዲዮ ሶማልኛ አገልግሎት እንደገለጡት በፍንዳታው 2 የመንግሥት ወታደሮችና 3 ሲቪሎች ሲገደሉ ሌሎች 4 ደግሞ የመቁሰል አደጋ ደርሶባቸዋል። ፍንዳታውን ያደረሰው አልሻባብ መሆኑን ባለሥልጣናት ያምናሉ። ዛሬ ማለዳ ላይ ሞቃዲሾ ውስጥ 2 ሰዎች በአልሻባብ አማጽያን መገደላቸውን ባለሥልጣናት ገልጠዋል። አንዱ ሟች የሶማሊያው ፕሬዚዳንት የሐሰን ሼክ መሐመድ የወንድም ወይም የእህት ልጅ ወንድ ልጅ ዶክተር ሐሰን ሼክ መሐመድ እንዲሁም ደግሞ የአገሪቱ የፍትህ ሚኒስቴር ባልደረባ ሊባን ኦስማን ኤልሚ ሲሆኑ የፍትህ ሚኒስቴሩም በስፍራው እንደነበሩ ታውቋል። አልሻባብ ለነዚህ ግድያዎች ኃላፊነት ወስዷል።
ይህ በእንዲህ እንዳለ በደህንነት ኃይሎች ቁጥጥር ስር የዋሉት 2 የሶማሊያ ጋዜጠኞች መለቀቃቸው ተገለጠ። ነጻነታችንን እንደገና ማግኘታችን አስደስቶናል ሲሉም ተናግረዋል። የዩኒቨርሳል ቴሌቪዥን ፕሮግራም መሪ አዊል ዳሂር ሳላድ እና የዚሁ የቴሌቪዥን የምስራቅ አፍሪካ ክፍል ዲሬክተር አብዱላሂ ሄርሲ ኩልምዬ ናቸው በዛሬው ዕለት ከታሰሩባት የዋና ከተማዋ ወህኒ ቤት የተለቀቁት። ነጻነት ለሰው ልጅ ትልቅ ነገር ነው። እንዲህ ለስድስት ቀናት ታስረ ስትለቀቅ ደስ ሊል ይገባል ሲል ሳላድ ለአሜሪካ ድምፅ ሶማልኛ አገልግሎት ክፍል ተናግሯል። በመለቀቃቸው ደስታውን የገለጠው የአፍሪካ ክፍል ዲሬክተሩም ኩልምዬም በበኩሉ ለነጻነታቸው የታገሉ የሙያ አጋሮቹንና እንዲፈቱ የሚተሟገቱላቸውን የውጭ መንግስታት አመስግኗል። ጋዜጠኞቹ ባለፈው አርብ የታሰሩት አንድ ህዝባዊ የአደባባይ ስብሰባ በመምራታቸው ሲሆን በዚህ ስብሰባ ላይ በሶማሊያ የፖለቲካ ነጻነት የለም ብለው ንግግር ያደረጉ ሁለት የምክር ቤት አባላት የኢትዮጵያ ወታደሮች በሶማሊያ የተጫወቱትን ሚናም ኮንነዋል። የመንግስቱ ደህንነት አባላትም ይህ የምክር ቤቱ አባላት ንግግር አየር ላይ መዋል አልነበረበትም፣ ሚዛናዊ ያልሆነና የአንድ ወገን ዘገባ ነው በማለት የቴሌቪዥን ጋዜጠኞቹን ወደ ወህኒ አወርደዋቸዋል።
አጥፍቶ ጠፊዎች ዛሬ ረቡዕ ሰሜን ናይጄሪያ ውስጥ በምትገኝ አንዲት ከተማ ላይ ባደረሱት ጥቃት በትንሹ 15 ሰዎች መሞታቸው ተገለጠ። የናይጄሪያው አስቸኳይ ጊዜ አስተዳደር መስሪያ ቤት እንዳስታወቀው ሶስት አጥፍቶ ጠፊዎች ጥቃቱን ዮቤ ክፍለ ሀገር ዳማቱሩ ከተማ ውስጥ ነው ያደረሱት። የአይን ምስክሮች ሲናገሩ የዛሬ ማለዳ የመጀመሪያው ጥቃት ምዕመናን በብዛት ለጸሎት በተሰበሰቡበት መስጊድ ላይ ነው የደረሰው። ሌላው ደግሞ በአንድ የመኖሪያ ህንፃ ላይ የደረሰ እንደሆነ እኒሁ የአይነ ምስክሮች ተናግረዋል። ለጥቃቶቹ ኃላፊነት የወሰደ ወገን ባይኖርም ቦኮ ሃራም በአካባቢው ጥቃት እየፈጸመ እንደሆነ ይታወቃል። ቡድኑ ግን ባለፈው ሳምንት ናይጄሪያ ዋና ከተማ ውስጥ ለደረሰውና 15 ሰዎች ለሞቱበት ጥቃት ኃላፊነት እንደወሰደ አይዘነጋም።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአውሮፓ ህብረት በህገ ወጥ የሰዎች መናገድ ላይ የተሰማሩ መርከቦች ወደ አህጉሩ እንዳይገቡ ለመከላከል የሚያስችል ደቡባዊ ሜዲትራኒያን ባህር አካባቢ አዲስ ዘመቻ መጀመሩ ተገለጠ። ኦፕሬሽን ሶፊያ ተብሎ የሚጠራው ይህ ዘመቻ ዛሬ ረቡዕ ሲሆን የተጀመረው በህገ ወጥ የሰዎች መናገድ ተግባር የተሰማሩ ናቸው ተብሎ የሚጠረጠሩ ጀልባዎችን ለማስቆም ወይም ለመያዝ ለባህር ኃይል መርከቦች ፍቃድ ሰጥቷቸዋል። ቀደም ሲል የአውሮፓ ህብረት ያተኮረው ባህር ውስጥ የጠፉትን በመፈለግና በማሰስ ተግባር ላይ ሲሆን በአሁኑ ወቅት ደግሞ ከሶሪያ ከኢራቅና ከሌሎችም አካባቢዎች የሚፈሱ በብዙ ሺዎች የሚቆጠሩ ስደተኞች ባህር ለመሻገር ሲሉ የሚደርስባቸው የሞት አደጋ እያየለና እየተበራከተ መጥቷል። ይህን በፍልሰት የሚወጡ ሰዎች ጉዳይ በተመለከተ የጀርመኗ ቻንስለር አንጌላ መርክልና የፈረንሳዊ ፕሬዚዳንት ፍራንሷ ኦላንድ ዛሬ ረቡዕ ለአውሮፓ ፓርላማ ንግግር ያደርጋሉ ተብሏል። እጅግ ብዙ ቁጥር ያላቸው ከተለያዩ ሀገሮች ፈልሰው የአውሮፓ ሀገሮችን ድንበር ሲያጨናንቁ ከሁለተኛው ዓለም ጦርነት ወዲህ ይህ የመጀመሪያው ክስተት መሆኑም ይታወቃል።
የዘንድሮው የኬሚስትሪ የኖቤል ሽልማት የሰው ልጅን ህብለ በራሄ ወይም ዴኔ ለማስተካከል የሚያስችል የምርምር ውጤት ላገኙ ሶስት ሳይንቲስቶች ተሰጥቷል። የምርምሩ ውጤት ካንሰርን ለማከም እንደሚረዳም ተገልጧል። ስቶክሆልም ስዊድን የሚገኘው ዓለም አቀፍ የኖቤል ኮሚቴ ሽልማቱን የሰጠው እንግሊዝ ለሚገኙት የሰር ፍራንክ የትምህርትና የምርምር ተቋምና ክሌር ሆል የቶማስ ቤተ ሙከራ ባልደረባ ቶማስ ሊንዳል፣ ለዱክ ዩኒቨርሲቲ ፖል ሞድሪክ እንዲሁም ቻፐል ሂል የሚገኘው የሰሜን ካሮላይና ዩኒቨርሲቲ ባልደረባ ለሆኑት አዚዝ ሳንካር ናቸው። ሊንዳል ስዊድናዊ፣ ሞድሪክ አሜሪካዊ፣ ሳንካር ቱርክ ተመራማሪዎች ናቸው። ትናንትና ከትናንት በስቲያ በፊዚክስና በሕክምና በእያንዳንዳቸው ዘርፎች ሶስት ሳይንቲስቶች መሸለማቸው አይዘነጋም።
በመጨረሻም አንዱን እስራኤላዊ በስለት በመውጋቷ የተተኮሰባት የጥንታዊቷ ኢየሩሳሌም ከተማ ነዋሪ ፍልስጤማዊት ከባድ የመቁሰል አደጋ እንደደረሰባት ተገለጠ። በዚህም ፍልስጤማውያን በስለት የማጥቃት እርምጃ በመጀመራቸው እስራኤል ውስጥ ውጥረቱ እንዳየለ ተሰምቷል። ሌላ አንድ ተጠርጣሪ ፍልስጤማዊ ነውጠኛ አንድ እስራኤላዊ ወታደር ኪርያት ጋት ከተማ አቅራቢያ በስለት ወቅቱ ሊያመልጥ ሲል ተተኩሶበት መሞቱን ፖሊስ አስታውቋል። ዛሬ ረቡዕ የደረሱት ጥቃቶች በሙሉ ቀደም ሲል የጀመረውን በእስራኤልና በፍልስጤማውያን መካከል ያለውን ውጥረት እንዳባባሱት ተመልክቷል። አድማጮች፣ ለሰዓቱ የተመደበው የዜና ክፍለ ጊዜ በዚሁ አበቃ።
የተከበራቸው አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19፣ 22ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በርከት ያሉ ዘገባዎችና ቅንብሮችን ይዘናል። የዕለቱን ወይም የምሽቱን አብይ ርዕስ እናስተዋውቅና ዘጌት ብለን እናቀርባለን። ወደሚቀጥለው የመጽሔት ትንታኔ ርዕስ እናልፋለን። ለዘንድሮው የኖቤል የሰላም ሽልማት ስዊዘርላንድ ነዋሪ የሆኑት ኤርትራዊ ቄስ አባ ሙሴ ዘርአይ ታጭተዋል። ዘገባውን ቆየት ብለን እንዳቀርባለን እንዳልኩት አሁን ወደ መጽሔቱ ቀዳሚ ትንታኔ ርዕስ እንለፍ። የፌዴራሉ የሥነ ምግባርና ጸረ ሙስና ኮሚሽን ማስረጃ ኖሮት በፍርሃት ወይም በስጋት ያልከሰሰው ተጠርጣሪ የለም ሲሉ ኮሚሽነሩ ተናገሩ። ይሁንና በሕዝብ አስተያየትና በኮሚሽኑ ሥራ አፈጻጸም መካከል ልዩነት ሊኖር እንደሚችል ያምናሉ። በክልል ደረጃ የሚገኙ የጸረ ሙስና ኮሚሽኖች አሰራር ግን ጣልቃ ገብነት እንደሚስተዋልም ገልጠዋል። መለስካቸው አምሃ ዛሬ የጸረ ሙስና ጥምረት ሥራ አስፈጻሚ ኮሚቴ ያካሄደውን 11ኛ ዓመታዊ ጉባኤ ተከታትሎ ተከታዩን አጠናቅሯል።
ዛሬ የሀገር አቀፍ የጸረ ሙስና ጥምረት ሥራ አስፈጻሚ ኮሚቴ 11ኛ መደበኛ ስብሰባ በተካሄደበት በሸራተን ሆቴል የፌዴራልና የክልል የሥነ ምግባርና ጸረ ሙስና ኮሚሽን እና የሀገር አቀፍ የጸረ ሙስና ጥምረት የሁለት ዓመት በጀት የሥራ አፈጻጸምና እንቅስቃሴ ዘገባ በቀረበበት ወቅት የፌዴራሉ የሥነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አቶ አሊ ሱሌማን በተለይ ለቪኦኤ በሰጡት ቃለ ምልልስ ኮሚሽኑ ባለው አቅም ሁሉ እየሰራ እንደሆነ ገልጸዋል። በተደጋጋሚ በኮሚሽኑ ላይ ከሚቀርቡ ስሞታዎች ወይንም ክሶች ከፍተኛ የሙስና ወንጀል የሚፈጽሙ የመንግሥት ባለሥልጣናትም ሆኑ ሌሎች አካላትን አይከስም የሚለውን አስተባብለዋል።
እንግዲህ በእኛ በኩል ሁልጊዜም እንደምለው ትልቅ ማለት የሙስናው መጠን ነው እንጂ የሰው አይደለም። ሰው ጋር አያያዝም ትልቅነት። ግራንድ ኮራፕሽን ማለት ሰው አይደለም፣ ትልቅ ሀብት ነው
ወይም ትልቅ ስልጣን ነው።
ትልቅ ስልጣን ነው ግን ከትልቅ ሀብት ጋር መያያዝ አለበት። በዚህ ረገድ እኛ ማስረጃው ደርሶን በመስጋት በመፍራት ምክንያት ያልከሰስነው ሰው አለ ብሎ የሚጸጽተን ህሊና የለንም። እንከሳለን። ነገር ግን የኮሚሽኑ አቅም እነዚህ ትልልቅ ሰዎች ደግሞ በሙስና አፈጻጸም ያላቸው ብልጠትና አቅም ከባድ ስለሚሆን ከኛ አቅም በላይ ሊሆን ይችላል። ነገር ግን ሁልጊዜም ቢሆን በህዝብ ፐርሴፕሽን እና በችግሮች መካከል በእኛ አፈጻጸም መካከል ልዩነት እንዳለ ይታወቃል። ይሄ ደግሞ የእኛ ብቻ ችግር አለም የሁሉም በዓለም ላይ ያሉ ተመሳሳይ ተቋማት ችግር ነው።
ጸረ ሙስና ኮሚሽን በተለያየ መንገድ በህዝብ ወይም በሀገር ንብረት ላይ ከፍተኛ ጥፋት የሚፈጽሙ መስሪያ ቤቶች እንዳሉ በፓርላማም ሆነ በሌሎች መድረኮች ላይ ከሚያቀርባቸው ሪፖርቶች መገንዘብ ይቻላል። ይህም እንደ አፈጻጸም ጉድለት ሆኖ ነው የሚቀርበው። አፈጻጸም ወንጀል ሆኖ የሚቀርበው መቼ ነው እያለም ህብረተሰቡ ብዙ ጊዜ ሲያማረር ይሰማል። ለዚህ ምን መልስ ይኖረውታል ለሚለው ጥያቄም ኮሚሽነር አሊ ሱሌማን ነገሩ ከህግ አንጻር እንዲቀላል እንዳልሆነ ነው የሚያስረዱት።
አንድ ሰው ወንጀል ፈጽሟል በማስረጃ ደግፎ ለመክሰስ የሚያበቃ ደግሞ መለኪያው ስትሪንጀንት ነው ወይም ጠንካራ ነው። በዚህ ረገድ ሙከራም ያስቀጣል በወንጀል ህጉ። ነገር ግን ሙከራንም ለማስረዳት ክሪሚናል ኢንቴንቱ መኖር አለበት። ያን ክሪሚናል ኢንቴንት ብዙ ጊዜ ፕሩፍ የሚደረገው በአክቱ ነው። ስለዚህ ወደዚያ ውስብስብ ነገር ከመሄዳችን በፊት ትልቁ ትኩረት ያደረግነው ባለማወቅም ይሁን ተብሎ ከግዥ ስርዓቱ ወጣ ያለ አፈጻጸም ሲኖር ትልቁ ትኩረት የሰጠነው የህዝብ ሀብትና ንብረት ማትረፍ ነው።
የኮሚሽኑን ሁለቱን ዘገባዎች የአገር አቀፉ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ ካዳመጠ በኋላ አባላቱ የተለያዩ አስተያየቶችንና ጥያቄዎችንም አቅርበዋል። የክልል ጸረ ሙስና ኮሚሽኖች አስቸኳይ ሙስናን በመከላከል ረገድ አሳዩት የተባለው አነስተኛ የሥራ አፈጻጸም ነው። አስቸኳይ ሙስና ከሚባሉት መካከል ደግሞ የመንግሥት ከፍተኛ ግዥ የሚፈጸምባቸው ሥራዎች ናቸው። የፌዴራሉ ጸረ ሙስና መሥሪያ ቤት ጥሩ የሥራ አፈጻጸም ሲያሳይ በክልሎች ለምን ተዳከመ ለሚለውም ጥያቄ ኮሚሽነር አሊ ሱሌማን ማብራሪያ ሰጥተዋል። በእርሳቸው አገላለጽ መጀመሪያ መታየት ያለበት ትልልቆቹ የመንግሥት ግዥ የሚፈጸምባቸው ፕሮጀክቶች በፌዴራል ደረጃ እንደሚገኙ እና የብዙዎችን ገዢዎች ልብ የሚያማልሉ ፕሮጀክቶችም እነዚሁ ናቸው ካሉ በኋላ የክልል ጸረ ሙስና ኮሚሽኖች ግን የፌዴራሉን ያህል በነጻነት መስራት እንደማይችሉ ተናግረዋል።
የጣልቃ ገብነቱ ጉዳይ በፌዴራል ደረጃ ያለንን ያህል ነጻነት አላቸው ብዬ አላምን። ከአንዳንድ ክልሎች አካባቢ እንደምንረዳው ያን ያህል ነጻነት አላቸው። የፌዴራል እኛ የምናገኘውን ድጋፍና እኛ የምናገኘውን ብርታት እዚያ ያገኛሉ ወይ ሴኪውርድ ናቸው ወይ የሚለው ከአንዳንድ ክልሎች ችግር የነበረ መሆኑን የምናውቀው ሲሆን ሌሎችም ላይ ተመሳሳይ ችግር ያጣቸዋል ስለማንል ያም አፈጻጸማቸውን ሊያሳንሰው አቅም እንኳ ቢኖራቸው ባላቸው አቅም መጠን ለመሄድ የሚቸገሩ ይመስለኛል።
ኮሚሽነሩ የጸረ ሙስናን ትግል የመንግስት መገናኛ ብዙሃን በሚገባው ደረጃ እንዳላገዘ ገልጸው ወደፊት በመገናኛ ብዙሃን በኩል የጸረ ሙስናን ትግል ለማጠናከር ኮሚሽኑ ልዩ ምርመራ ጋዜጠኝነትን ስልጠና ለማዘጋጀት እንዳሰበ ገልጸዋል። በዚህ ሀገር አቀፍ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ ስብሰባ ከቀረቡ መረጃዎች ተነስተን ወደፊት አንድ ዝግጅት ይዘን እንደመቅረብ እንሞክራለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ቀደም ሲል ያስተዋወቅነውና የምሽቱ አብይ ርዕስ ያልነው ዘገባ ደርሶናል። ለዘንድሮው የኖቤል የሰላም ሽልማት ስዊዘርላንድ ነዋሪ የሆኑት ኤርትራዊው አባ ሙሴ ዘራይ ታጭተዋል። አባ ሙሴ በአውሮፓ ለስደተኞች ችግር እየተሟገቱ የሚገኙ ካቶሊክ ካህን ናቸው። ሳሌም ሶሎሞን አባ ሙሴን በስልክ አነጋግራ ተከታዩን አጠናቅራለች።
40 ዓመት ዕድሜያቸው ላይ የሚገኙት አባ ሙሴ በአፍሪካ፣ በአውሮፓ ውስጥና በሜዲትራኒያን ባህር ላይ እየታዩ ላሉ የስደትና የስደተኞች ችግሮች መፍትሄ ለማግኘት ለበርካታ ዓመታት ሲሟገቱ ቆይተዋል። ጣሊያንና በተለያዩ የአውሮፓ ከተሞች ውስጥ የተበተኑ ስደተኞች ትኩረት እንዲያገኙ ለጣሊያንና ለሌሎች የአውሮፓ ሀገሮች መንግስታትና ባለስልጣኖች አቤቱታቸውን ሲያቀርቡና ሲጎተጉቱ ቆይተዋል። አባ ሙሴ የአውሮፓ መሪዎች ለችግሩ የሚገባውን ትኩረት አልሰጡም ብለው እስከ ዛሬ እየተሟገቱ ይገኛሉ። አባ ሙሴ ሜዲትራኒያን ባህር ላይ ለአደጋ ከተጋለጡ ፍልሰተኞች የሚደርሷቸውን የድረሱልኝ ጥሪዎች ለጣሊያንና ለማልታ የባህር ኃይሎች እያቀበሉ በባህር ላይ የነፍስ አድን ስራዎች እንዲጀምሩ ላለፉት 12 ዓመታት ሲጥሩ የኖሩት ሰው ናቸው። አባ ሙሴ ለመሆኑ ለዘንድሮው የኖቤል የሰላም ሽልማት ስለመታጨታቸው ምን ይላሉ?
I think for me this Nobel Prize, if the commission give me this...
ኮሚሽኑ ይህንን የሰላም የኖቤል ሽልማት ለመስጠት ካሰበ ባለፉት 20 ዓመታት የታገልኩለትና የለፋሁበት የስደተኞች መብቶች ትኩረት አገኘ ማለት ነው። ያለ ፍትሕ፣ ያለ ነጻነት፣ ያለ ዲሞክራሲ የሰው ልጅ መሠረታዊ መብቶች ሳይከበሩ ሰላም አይኖረንም። የትም ቦታ ደግሞ ሰላም እንዲጸና ከፈለግን መሠረቱ ፍትሕ፣ ሰብአዊ መብቶችና ነጻነት ናቸው። ስለዚህ እኔን ለዚህ ሽልማት ያቀረበ ሰው በተለይም በሜዲቴራንያን ባሕርና በየበረሃው በየእስር ቤቱ የሚሰቃዩ ስደተኞች ጉዳይ ትኩረት እንዲያገኝ ያለመ ነው።
ለመሆኑ ዛሬ እንዲህ በእጅጉ ተስፋፍቶ ለሚታየው የስደት ችግር መፍትሄው ምንድን ነው ብለው ያስባሉ አባ ሙሴ?
The solution for this problem is not to transfer all refugees from Africa to Europe. The solution is
የዚህ ችግር መፍትሄው የአፍሪካ ስደተኞችን ወደ አውሮፓ ማጓጓዝ አይደለም። መፍትሄው ለቀው የሚሰደዱባቸው ሀገሮች ውስጥ ላሉት ችግሮች መፍትሄ መፈለግ ነው። እነዚህ ስደተኞች ለምንድን ነው የየትውልድ ሀገራቸውን እየለቀቁ የሚሸሹት? ችግሩ ምንድን ነው? አፍሪካውያንን ሁሉ አውሮፓ፣ ዩናይትድ ስቴትስ ወይም ካናዳ ወስደን ማስፈር አንችልም። ሕዝብ በገዛ ሀገሩ ተከብሮ ነጻነቶቹና መብቶቹ ተከብረው እንዲኖር ማስቻል አለብን። ይህ ካልሆነ ሰው አገሮቹን እየጣለ ይነጉዳል። በየበረሃውና ባህርን ሲያቋርጥ ሕይወት ይረግፋል። እስር ቤቶች በንጹሐን ዜጎች ይጨናነቃሉ። ስለዚህ ዓለም አቀፉ ማኅበረሰብ የችግሩን ምንጭ ነው ማድረቅ ያለበት።
አባ ሙሴ ባለፈው ዓመት አጋማሽ አካባቢ ከሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር ተገናኝተው በነበረ ጊዜ እያከናወኑ ስላሏቸው ለስደተኞች ደህንነት የመሟገት ተግባራት ተነጋግረው ነበር። ስለ ስደተኞች መከራና ሰቆቃም ጳጳሱ ስላሏቸው አስተሳሰብና እውቀትም አባ ሙሴ እንዲህ ብለዋል።
ፓፓው በእውነቱ ስለ ስደተኞች ችግር ጥልቅ እውቀት ነው ያላቸው። ባለፈው ሚያዝያ በተገናኘን ጊዜ እንኳ ስለ ስደተኞች ችግር ነው ያነጋገሩኝ። ላምፔዱሳን የጎበኙ የመጀመሪያው ከፍተኛ የሃይማኖት መሪ ናቸው። በላምፔዱሳ ብዙ ኤርትራውያን፣ ኢትዮጵያውያንና የሶማሊያ ስደተኞችን እንዳዩ ገልጸውልኛል። በሕገ ወጥ አዘዋዋሪዎች ከየአገሮቻቸው የወጡ መሆናቸውንም ስለተረዱ ስለ እነዚህ ጉዳዮች ሲጠይቁኝ ነበር። ስለዚህ አባ ፍራንሲስ የስደተኞችና ፍልሰተኞች ስቃይ እንዲቆም ምዕራባውያን ሀገሮች እንዲቀበሏቸው ከመጠየቅም በላይ የሚሰደዱባቸው ሀገሮች ፖሊሲዎችም እንዲቀየሩ ጥሪ እያደረጉ ነው።
ለመሆኑ የአባ ፍራንሲስ ለቫቲካን የበላይነት መመረጥ ማህበራዊ ፍትህን ያስገኛል ብለው ያምናሉ? ሌሎች ካህናትስ በርሳቸው ምክንያት ለተመሳሳይ ተግባር ይበረታታሉ ብለው ያስባሉ?
He dropped a lot of attention, so he called, he appealed many times about...
አዎ፣ ችግሩ መፍትሄ እንዲያገኝ ትኩረት በመስጠት ተናግረዋል። ብዙ ጊዜ የስደተኞችና የፍልሰተኞች መብቶች እንዲከበሩ፣ ፍትህ እንዲያገኙ ጥሪ አድርገዋል። የአውሮፓውያን አስተሳሰብና ስደተኞችን በተመለከተ ያላቸው አመለካከት እንዲለወጥ ከፍተኛ አስተዋጽኦ እያደረጉ ናቸው።
እርስዎ መሰረቱ ኤርትራ የሆነ ግን ኑሮን አውሮፓ ውስጥ ያደረጉ ሰው ነዎት። በዚህ የስደት ችግር ውስጥ እንዲህ የጎላ ሚና እየተጫወቱ ይገኛሉ። እንዲያውም ለኖቤል ሽልማት እስከ መታጨት በቁ። ለመሆኑ በዲያስፖራ ያለው ኤርትራዊና ኢትዮጵያዊ ሁሉ በዚህ የስደትና የፍልሰት ችግር ውስጥ እንዲህ አስተዋጽኦ ማበርከት ይችል ይሆን?
I think all these people in diaspora can give his contribute to change, to help.
በዳያስፖራ ያለው ሰው በዚህ የስደት ጉዳይ ወይም ችግር ውስጥ እገዛ ሊያደርግ ይችላል። ይሁን እንጂ በተለያዩ አካባቢዎች ያለው የስደተኞች ችግር የተለያየ ነው። ከኤርትራ፣ ከኢትዮጵያ፣ ከመላ አፍሪካ ቀንድ የሚሰደደው ሰው የተለያዩ ችግሮች አሉበት። ስለዚህ በውጪ በዓለም ዙሪያ ያሉት የአፍሪካ ቀንድ አካባቢ ተወላጆች ይህንን ሥራ ለመስራት በቅድሚያ ራሳቸው ኅብረት ያስፈልጋቸዋል። ሰው ተበታትኗል። አብሮ መስራት ተስኖታል። በብዙ ትናንሽ ቡድኖች ተከፋፍሏል በዳያስፖራ ያለው ሰው። ስለዚህ እንዲህ አይነቱን የስደተኞችን ችግር የመሳሰሉ ጉዳዮችን ለመጋፈጥ አቅም የሚያጥረው ይመስለኛል።
አባ ሙሴ ለታጩበት 106ኛው ለሆነው ለዘንድሮው የኖቤል የሰላም ሽልማት አብሯቸው ከታጩት መካከል የሮማው ሊቀ ጳጳስ አቡነ ፍራንሲስና የጀርመን ቻንስለር አንጌላ መርከል ይገኙበታል።
የዕለቱን አብይ ርዕስ ነበር የተከታተላችሁ አድማጮች። አሁን ከመጽሔቱ ርዕሶች ደግሞ ቀዳሚ ወደ ሆነው ወደዚህ እንሻገር። የሞ ኢብራሂም ተቋም በቅርቡ ባወጣው ሪፖርት መሰረት አፍሪካ በአጠቃላይ በመልካም አስተዳደር ያደረገችው እድገት አዝጋሚ ነው አለ። ጥቂት አገሮች ግን ተመስጋኝ መሻሻል አድርገዋልም ብሏል። ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ሰለሞን ክፍሌ ይዞታል።
የአፍሪካን ሀገሮች መልካም አስተዳደር በተመለከተ ከማንኛውም ድርጅት የተሻለ የተጠቃለለ መረጃ እንደሚያቀርብ ይገልጻል የሞ ኢብራሂም ተቋም። ተንታኞች በየዓመቱ እያንዳንዱን የአፍሪካ ሀገር እያነሱ ለንግድ ሥራ አመችነቱን፣ በአመራር ላይ ያሉ ሰዎች ምን ያህል አሰራራቸው ለሕዝብ ግልጽ መሆኑን፣ እንዲሁም በሴቶች ላይ የሚፈጸሙ አመፃዎችን ለመከላከል የሚያወጧቸውን ሕጎች በጥልቀት እየመረመሩ የጥናታቸውን ውጤት ይፋ ያደርጋሉ። የዘንድሮ ዓመታዊ ሪፖርት ይፋ በተደረገበት ሥነ ሥርዓት ላይ የተቋሙ መሥራች ሞ ኢብራሂም ሲናገሩ ባለፉት 4 ዓመታት የታዩ አጠቃላይ ሁኔታዎች አሳሳቢ ናቸው ብለዋል።
ያሻቅብ የነበረው አካሄድ አንድ ከፍታ ላይ ደርሶ መቆሙን ነው የምንገነዘበው። እስካሁን አልወረደም። እንዲያውም በጣም በአዝጋሚ ሁኔታ ከፍ እያለ በመሄድ ላይ ነው። ስለዚህም በመጀመሪያ ደረጃ የምናቀርበው ጥያቄ አፍሪካ በመልካም አስተዳደር የምታደርገው መሻሻል ቆሟል ወይ የሚል ነው።
እንደ አውሮፓውያን ዘመን አቆጣጠር ከ2011 ዓ.ም ወዲህ 21 የአፍሪካ ሀገሮች አጠቃላይ በመልካም አስተዳደር የነበራቸው መመዘኛ ወርዷል። ሂደቱ ግን በአንዳንድ አካባቢዎች ደግሞ ተመስጋኝ ግስጋሴ እያደረገ መሆኑ ይታያል። ለምሳሌ የጤና ጥበቃና የትምህርት ይዞታን ብንመለከት በመላ አፍሪካ ማለት ይቻላል መሻሻል አሳይቷል። ሞ ኢብራሂም እንደተናገሩት ከአንድ ወር በኋላ ጠቅላላ ምርጫዎችን የምታካሂደው አይቮሪ ኮስት ናት በአጠቃላይ ትልቅ መሻሻል ያሳየችው።
ኮትዲቯር ሃቭ ዳን ዌል ኢን ኤቭሪ አስፔክት ኦፍ ጋቨርናንስ ባት አጌን
ኮትዲቯር በሁሉም ማለት ይቻላል የመልካም አስተዳደር መለኪያዎች ከፍተኛውን መሻሻል አድርጋለች። እዚህ ላይ መገንዘብ የሚገባ ነገር ቢኖር ደግሞ ይቺ አገር ከእርስ በርስ ግጭት ገና መላቀቋ መሆኑ ነው። እንደ ሩዋንዳ፣ ሞሮኮ፣ ቶጎና ኬንያ ያሉትን አገሮች ብናይ ደግሞ አሁንም ገና ከግጭቶቹ አልወጡም። እናም በእውነቱ ይበልጥ አትኩረው ያሉት በልማትና መሠረታዊ አገልግሎቶችን በማቅረብ ተግባር ላይ ነው።
አሁንም አገሮቻቸው ውስጥ ግጭቶች እየተካሄዱ ባሉባቸው በሶማሊያ፣ ደቡብ ሱዳንና የማዕከላዊ አፍሪካ ሪፑብሊክ ሁኔታዎች አስቸጋሪ ናቸው። በሞ ኢብራሂም የመልካም አስተዳደር ሰንጠረዥ ላይም ከወለሉ ላይ ይገኛሉ። ምጣኔ ሀብትን የተመለከተው መለኪያ የሞ ኢብራሂም ኢንዴክስ በከፍተኛ ደረጃ ማሽቆልቆል የታየበት ነው ይላል። በርካታ የአፍሪካ ሀገሮች ይላሉ ተንታኞች፣ በርካታ የአፍሪካ ሀገሮች ከቅርብ ዓመታት ወዲህ በታዩ የሸቀጦች ዋጋ ማሽቆልቆል ኪሳራ ደርሶባቸዋል። የሞ ኢብራሂም ዓመታዊ ሪፖርት ለንደን ከተማ ላይ ይፋ በሆነበት ሥነ ሥርዓት የቀድሞው የአፍሪካ የልማት ባንክ ፕሬዚደንት ዶናልድ ካቤሩካ ሲናገሩ ስኬታማ መሆን የቻሉት የአፍሪካ ሀገሮች ኢኮኖሚያቸውን በተለያዩ ዘርፎች ስለሚጠቀሙ ነው ብለዋል።
The commonalities, they're not dependent on commodities. So there have been something else happening which has been
እነዚህ በመጣኔ ሀብት እድገት የተሳካላቸው ሀገሮች በሸቀጦች ንግድ ላይ ብቻ አለመተማመናቸው ነው። ያም የመዋለ ንዋይ ምደባውን በመጨመር አንደኛው ሲሆን፣ ሁለተኛው የሀገር ውስጥ ፍጆታን ማሳደግ ነው። ሶስተኛው ደግሞ በተቻለ መጠን ከአካባቢው ሀገሮች ጋር የንግድ ልውውጡን ማሳደግ ነው።
የሞ ኢብራሂም ፋውንዴሽን ይህን የመልካም አስተዳደር ግምገማ በየዓመቱ የሚያወጣው ዜጎች በስልጣን ላይ ያሉ የአፍሪካ መሪዎቻቸውን ተጠያቂ ማድረግ እንዲችሉ ለማብቃት መሆኑን ያስረዳል።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። የምትከታተሉን በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ ነው። እንዲሁም በናይል ሳት እንገኛለን። ስርጭታችንን ወደፊት ደግሞ ለምትከታተሉት የስልክ ቁጥር አለን። ዛሬ እንደውም ከስልክ አስተያየቶች ጥቂቶቹን እንሰማለን። 2022059942 የውስጥ መስመር 14 ላይ የተቀበልናቸው አሉ። ለአሁን ሰዓት እነሱን መርጠናል። ጥቂቱን ነው።
አይ ቪኦኤ እንደምን አላችሁ? ደህና ናችሁ ወይ? እና መጥፎም ደጉን በእናንተ በኩል ነው የምንሰማ። እኔ ታደሴ ክፍሌ ነኝ። ከዚህ ከሆነ ስቴት ነው የሚደውለው። ጠቅላይ ሚኒስትሩ ለአምስት ዓመት ተመርጠዋል። ተመርጦ ነገርየው ባለበት ሂድ ነው። ምንም ለውጥ ለኢትዮጵያ ሕዝብም ሆነ ለፊት ምንም ለውጥ ያሳየ ነገር የለም። ራሱን እዛ የቆዩትን ሰዎች ምን ሊያደርጉ ነው? አንደኛ ነገር እዛ አለሙ ሌላ የተማረ የለም። እንደ ኢትዮጵያ የተማረ አለ? እንኳን ሀገሪቷ ኢትዮጵያ ውስጥ ቀርቶ ውጭ ተምሮ ከሀገሩ ተወላጅ በላይ ስልጣን የያዙ ኢትዮጵያኖች አሉ። ግን በጣም ምገርም ነገር ነው ያደረገው። ይሄ ባለበት ሂድ ነው።
ጤና ይስጥልኝ። አቶ ይልቃል ጌትነት፣ የፓርላማውን ስብሰባ አስመልክተው ኢህአዴግን እድገቱን ጨርሶ አርጅቷል፣ አቅም የለሽ ሆነዋል፣ አዲስ ነገርም አልሰማንበትም፣ እንዲያውም አንዳንድ አባላቱ ተኝተው ታይተዋል ሲሉ፣ ይሄ መቼም መብታቸው ነው፣ ግን አንድ ነገር የረሱት ነገር የፓርላማው አባላት የኢህአዴግ አባላት ናቸው እና በጠቅላላ ጉባኤያቸው የስራ አስፈጻሚ አባላት፣ የማዕከላዊ ኮሚቴ አባላት አድርገው የመረጧቸውን ሰዎች ነው ዛሬ በሚኒስትርነት ጠቅላይ ሚኒስትሩ ያቀረቧቸው። ምን አይነት ጥያቄ፣ ምን አይነት ንትርክ ፈልገው እንደሆነ አልገባኝም። የአንድ ፓርቲ አባላት ሆነው ማብራሪያ ከመጠየቅ አልፈው ሌላ ውዝግብ ሊያስነሱ የሚችሉበት ነገር አልነበረም፣ ሊኖርም አይችልም። የአንድ ፓርቲ አባላት ናቸውና ማለት ነው። ስለዚህ አቶ ይልቃል የፓርላማ አባላቱ ተቃውሞ እንዲያነሱ መጠበቃቸው የፓርላማውን አሰራር ወይም የፓርቲን አሰራር በትክክል በተገቢ ባለማወቅ ይመስለኛል።
ይነት ልጅዎች ሰላም ለእናንተ ይሁን። ግርም የሚለኝ ነገር እንደው ፍራሽ ብቻ የቀራቸው ሰዎች አሉ ልበል እንዲ ፓርላማ ውስጥ። በኢትዮጵያ ፓርላማ እንቅልፍ እንቅልፍ ያሰኛል እንዲ ወይስ እንደው ግራ ገባኝ። እንደው በእውነት እንደው እዚህ ፓርላማ ላይ እንቅልፋቸውን የሚተኙ ሰዎች ምን እያሰቡ ነው? ስለ ቤታቸው ኑሮ ነው የሚያስቡት ወይስ ስለ ህዝብ እየተጨነቁ ነው እንቅልፋቸውን የሚለጥፉት? እኔ እንጃ። ካቢኔ ሰብሳቢውም በታኙም እንደው ዳጠንቆ ቢመራ ቆንጆ ነው። እንቅልፍ የለም ብሎ ወይ ጽፎ ቢያስቀምጡም ደስ ይለናል እንጂ እንደው እስኪ ለሚመለከተው ክፍል አቤት ብትሉልን። አመሰግናለሁ።
አስተያየት የላካችሁልን አድማጮች እናመሰግናለን። ወደፊትም ስትልኩ በተወሰነላችሁ ሰዓት መሰረት፣ በተለይ ደግሞ በተላለፉ ፕሮግራሞች ዙሪያ የሚያነጣጥሩ ወይም ደግሞ እንዲተላለፍ የምትፈልጉትን አስተያየት መስጠት ትችላላችሁ። አሁን ለላካችሁልን እናመሰግናለን። ከምሽት 3 ሰዓት ተኩል ነው አርስተ ዜናውን አሉላ ያሰማናል።
አንድ ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት እስካሁን በእስር ላይ የሚገኙት አራቱ የዞን 9 አምደኞችና ጋዜጠኞች ክሳቸው እንዲነሳና ከእስር እንዲለቀቁ ጉዳያቸውን የሚያዩን የኢትዮጵያ ፍርድ ቤት ጠየቀ። በመጻፋቸው ብቻ የረጅም ጊዜ እስር ሊጠብቃቸው የሚችሉት አምደኞች ቀድሞውንም ያለበቂ ምክንያት ነውና የተሳሰሩት፣ ፍርድ ቤቱ ክሳቸውን ጥሎ በነጻ ሊያሰናብታቸው ይገባል ነው ያለው ድንበር የለሹ የጋዜጠኞች ቡድን። በሽብር ተወንጅለው ጉዳያቸው በነገው ዕለት ለ37ኛ ጊዜ የሚታየው አራቱ አምደኞች አጥናፍ ብርሃኔ፣ በፍቃዱ ኃይሉ፣ አቤል ዋበላና ናትናኤል ፈለቀ ናቸው። ከሞቃዲሾ በስተ ምዕራብ 30 ኪሎ ሜትሮች ርቀት ላይ በምትገኘው በሶማሊያ አፍኮዬ ከተማ በሚገኝ አንድ የቀንድ ከብቶች ገበያ ላይ በደረሰ ፍንዳታ እስካሁን 5 ሰዎች መሞታቸው ተረጋግጧል። ምስክሮችና ባለስልጣናትም ተናግረዋል። የአካባቢው ነዋሪዎች የአሜሪካ ድምጽ ራዲዮ ሶማሊኛ አገልግሎት እንደገለጹት በፍንዳታው 2 የመንግስት ወታደሮችና 3 ሲቪሎች ሲገደሉ ሌሎች 4 ደግሞ የመቁሰል አደጋ ደርሶባቸዋል። አድማጮች፣ ለርዕሰ ወሬዎቹ የተያዘው ጊዜ ይኸው ነበር።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደነን። ሁለተኛው አጋማሽ ስርጭታችንን ቀደም ባሉት የርዕሰ ዜናዎች ጀምረናል። አሁን ወደ ቀዳሚው ቅንብር ነው የምንሻገረው፣ ሳምንታዊው ዲሞክራሲ በተግባር።
ቢቢሲ ዓለም አቀፍ የብሪታንያው ራዲዮ በኦሮምኛ ቋንቋ ስርጭት እንዲጀምርና ኦሮምኛም በኢትዮጵያ የፌዴራሉ አንደኛው ቋንቋ እንዲሆን በመጠየቅ የፊርማ ማሰባሰብ ዘመቻ መጀመሩ ተገለጠ። እስካሁን ወደ 35,000 ፊርማ መሰባሰቡንና በቅርቡ አብዛኛዎቹ የኢትዮጵያ ኮሌጆችና ዩኒቨርሲቲዎች ሲከፈቱ ቁጥሩ ይበልጥ ይጨምራል ተብሎ እንደሚጠበቅም ተነግሯል። በፊርማ ማሰባሰቡ ዘመቻ መጀመሪያ ዙሪያና ሌሎች ጉዳዮች አስተባባሪውን ብርሃነ መስቀል አበበ ስኝን ያወያየንበት ክፍል ሁለት ፕሮግራም ቀጥሎ ይቀርባል። ሰሎሞን ክፍሌን ያነጋገራቸው ዛሬ በሁለተኛው ክፍል ቅንብር ዶክተር ብርሃነ መስቀል ጥያቄውን አማርኛን በኦሮምኛ ለመተካት እንዳልሆነ ከገለጡበት ይነሳሉ።
ኦሮምኛ የኢትዮጵያ ፌዴራል መንግስትና የአዲስ አበባ ከተማና የድሬዳዋ ከተማ የስራ ቋንቋ ይሁን ብለን ስንጠይቅ አማርኛን ይተካ ብለን አይደለም እየጠየቅን ያለ ነው። ከአማርኛ ጎን ለጎን ኦሮምኛ ተናጋሪዎችን የሚያገለግሉ ተቋማት ይሁኑ የሚል ጥያቄ ነው። ሁለተኛ ኢምፖዚሽን አይደለም። በደቡብ ክልልም ሆነ በአማራ ክልል ያለው ኦሮምኛን የመማር ግዴታም ምንም ነገር የለበትም። ልክ ከዚህ በፊት ያለው መብቱን ይዞ የሚቀጥልበት እና ምናልባትም ከኦሮምኛም በተጨማሪ አስፈላጊ ሆኖ ከታየ ትግርኛም የፌዴራል መንግስቱ የስራ ቋንቋ ቢሆን እኛ ችግር የለብን።
አማርኛ የኢትዮጵያ አገር በቀል ፊደልና አብዛኛው የኢትዮጵያ ታሪክ የተጻፈበት ነው። ቁቤ ደግሞ ኢትዮጵያዊም አፍሪካዊም አይደለም፣ ላቲን ነው። እንዲያውም ይሄ ቁቤ አስቸጋሪ ሆኖባቸው በግዙ ፊደል የሚጠቀሙ አሉ። ብዙ ዘመናት የተሰራበትን አማርኛ በቁቤ ለመለወጥ ከባድ አይሆንም ወይ የሚሉ አሉ። ለዚህ ያለውትን መልስ
ይሄ ቀላል መልስ ነው። ከዛሬ 25 በፊት 25 ዓመት በፊት የተመለሰ ጥያቄም ነው። መንግስት ራሱ መልሶት ስራ ላይ የዋለ ነው። ለኦሮምኛን ለመጻፍም ለማንበብም ለመናገርም ሀሳብ በዚያ ለመግለጽም ከአማርኛው የሳባ ፊደል በአርመናዊው ውስጥ የተቀረጸው የአማርኛ ፊደል ለኦሮምኛን ለመጻፍ ስለማያመች በጥናት ተደግፎ የተደረሰበት መደምደሚያ ነው። ስለዚህ ያኛው ላይ የነበረው ውይይት ያለቀና ድሮ የተቋጨ ነው። ላቲንም ሆነ አማርኛ ኢትዮጵያ ውስጥ አይደለም የተፈለሰ። አማርኛ ግብጽ ነው ፊደሉ የተቀረጸው፣ ላቲን ደግሞ የአውሮፓ ምንጭ ያለው ቋንቋ ነው። ስለዚህ ፊደሎቹ ለምን አማርኛ ተናጋሪ አማርኛን ተጠቀመ፣ ኦሮምኛ ተናጋሪ ለምን ላቲንን ተጠቀመ፣ ወይም ደግሞ ሳውዲ አረቢያና እስራኤል የተፈጠሩትን የክርስትናና የእስልምናን ሃይማኖቶች ለምን ኢትዮጵያዊ ይከተለዋል ብለን መጠየቅ እና የነገሮች ምንጭ ጋር ከሄድን ነገሩ አስቸጋሪ ነው የሚሆነው። ግን ወደ ዋናው ቁም ነገር እንመለስና
አዎ፣ ሌላ ጥያቄ ላንሳለሁ ይህን በተመለከተ።
እሺ፣
ታዲያ አማርኛና ኦሮሚፋን ፍትሃዊ በሆነ ሁኔታ አወዳድሮ የሀገሪቱ ዋና ቋንቋ ለማድረግ የሚቻለው እንዴት ነው ይላሉ?
ሁለቱ ቋንቋዎች ለኢትዮጵያ እጅግ በጣም አስፈላጊ ናቸው። ፊ አማርኛን ተናጋሪ ህዝብ አለ። የዚያ ህዝብ መብት መከበር መጠበቅ አለበት። ሰፊ የኦሮምኛ ቋንቋ ተናጋሪ አለ። የዚያ ህዝብ መብት መከበር መጠበቅ አለበት። እነኚህ ሁለት ህዝቦች የኢትዮጵያ የማዕዘን ድንጋዮች ናቸው። ያለ ሁለቱ አብሮ መስራት ኢትዮጵያ ልትቀጥል አትችልም። ስለዚህ በሁለቱ መካከል ትስስርና መደጋገፍ እንዲቀጥል እርምጃዎች መወሰድ አለባቸው። አንደኛው ከሚወሰዱት እርምጃዎች ውስጥ አንዱ በተወሰኑ የፖለቲካ ክልሎች ውስጥ የፖለቲካ አስተሳሰብ ባላቸው ቡድኖች ውስጥ የኦሮሞን ህዝብ እንደ ጭራቅ የማስፈራራት አባባህሬ የሚባለው ሞኖክሴ ከጻፈው በ15ኛው ክፍለ ዘመን ከጻፈው መጽሐፍ በመነሳት ኦሮሞ ህዝብን እንዲፈራ እንደ ጭራቅ እንዲታይ የሚያደርግና እስካሁን የዘለቀ በትምህርት ቤቶችና በቤተ ክህነትም ውስጥ ያለ አመለካከት፣ በፖለቲካ አስተሳሰቦች ውስጥ ያለ አመለካከት አለ። ይሄ በሰፊው የአማርኛ ተናጋሪ ህዝብ ሼር የሚደረግ አይደለም። ግን ያ ችግር የኦሮሞ ጥያቄ በተነሳ ቁጥር ማስፈራሪያ አድርጎ የሚታይበት ሁኔታ አለ። ሁለተኛ፣ የኦሮሞ ጥያቄ በተነሳ ቁጥር የኦሮሞ የቋንቋ ጥያቄ የሚያንሳ የመብት የሰብአዊ መብት ጥያቄ የሚያንሳ እነኚህን ጥያቄዎች የሚያነሳው ለመገንጠል ቅድመ ሁኔታ ነው፣ መንገድ ማመቻቻ ነው እያሉ ህዝብ መካከል ልዩነትንና ስጋትን ቴንሽን በመፍጠር ላይ ይሄንን ፍርሃት ፊድ እየተደራረገ የሚኖር ሶሳይቲ በመካከላችን ክሬት እየተደረገ ነው። በኦሮሞም ሆነ በአማራ ውስጥ ያሉ ጽንፈኛ ቡድኖች የአማራንም ሆነ የኦሮሞን ህዝብ አይወክሉም። አማራ ውስጥ አንድነትን ኮምፕሊት ዩኒቲ ዩኒተሪ ስቴት መኖር አለበት ብሎ የፖለቲካ አመለካከት ያለውን ያህል ሁሉ በኦሮሞም ውስጥ ዩኒተሪ አመለካከት ያላቸው ኦሮሞዎች አሉ። በአማራ ውስጥ ፌዴራል አደረጃጀት ያስፈልጋል ብለው የሚያምኑት እንዳሉ ሁሉ በኦሮሞም ውስጥ ፌዴራል አደረጃጀት ያስፈልጋል ብለው የሚያምኑ የፖለቲካ ቡድኖች አሉ። በአማራ ውስጥ አማራ መገንጠል አለበት ብሎ የሚያምኑ ቡድኖች እንዳሉ ሁሉ በኦሮሞም ውስጥ ኦሮሞ መገንጠል አለበት ብለው የሚያምኑ የፖለቲካ አስተሳሰብ ያላቸው ቡድኖችና ግለሰቦች ሊኖሩ ይችላሉ። እነኚህ መኖርም መብታቸው ነው። ህግን አክብረው እስከተደራጁ ሐሳባቸውን ለህዝብ አቅርበው ህዝብ እስከደገፋቸው ድረስ እኛ እዛ ላይ ችግር የለንም። ነገር ግን የእነኚህን ቡድኖች የአማራውን የፖለቲካ ድርጅቶች አስተሳሰብ ለአማራ መስጠቱ ተገቢ እንዳልሆነ ሁሉ የትግሬ የፖለቲካ ድርጅቶችን ለትግራይ ህዝብ መስጠቱ ተገቢ እንዳልሆነ ሁሉ የኦሮሞ የፖለቲካ ድርጅቶችን አስተሳሰብ መላ ኦሮሞን ህዝብ በዚያ ዲፋይን አድርጎ የቋንቋ ጥያቄውን በኢትዮጵያ ውስጥ ኢንክሉሲቭ ገቨርንመንት ይኖር፣ ሪፕሬዘንታቲቭ ገቨርንመንት ይኖር፣ መፍትሄ ይከበር፣ እኔ አገልግሎት በቋንቋዬ ላግኝ፣ ልቀጠር፣ ሃይማኖት ተቋማት በእኔ ቋንቋ ያገልግሉኝ፣ በእኔ ልጆች ያገልግሉኝ ማለት የመገንጠል የቅድመ ሁኔታ አስመስሎ የሚያቀርበው ያ አይነት አስተሳሰብን እንደናንተ ያለው የሚዲያ ተቋምም በዚህ ጉዳይ ላይ በማወያየት ይሄንን ህዝብ ኤጁኬት ማድረግም እንደገና ደግሞ እንደዚህ ጽንፈኛ ራይት ዊንግም ሆኑ ሌፍት ዊንግ ጽንፈኛ ግሩፖች ህዝብን እንደ ዲፋይን እንደማያደርጉ ማስገንዘብ መቻል አለብን። ኩኩ ክላን የአሜሪካንን ነጭ ህዝብ ሁሉ እንደማይወክል ሁሉ እንደዛው መታየት ያለበት ሁኔታ አለ ማለት ነው። ጽንፈኛ የአማራ ድርጅቶች አማራን ዲፋይን አያደርጉም፣ የኦሮሞም የትግሬም የሌላውም እንደዛው።
ዶክተር ብርሃነ መስቀል እስካሁን ድረስ መጨረሻ ላይ ላነሳው ጥያቄ መልስ መስጠት አልጀመሩም። ምን አይነት ውድድር ነው መካሄድ ያለበት ነው የሚሉት? አማርኛና ኦሮሚፋን ፍትሐዊ በሆነ ሁኔታ አወዳድሮ የሀገሪቱ ዋና ቋንቋ ለማድረግ የሚቻለው እንዴት ነው ነው ያልኩት።
ሁለቱ ቋንቋዎች መወዳደር የለባቸውም። ሁለቱም ቋንቋዎች የሚደርሱት ሰፊ ህዝብ አላቸው። እዛ ላይ የመለስኩኝ ስለመሰለኝ ነው። ስለዚህ ሁለቱም ቋንቋዎች ጎን ለጎን የኢትዮጵያ የስራ ቋንቋ፣ የፌዴራል መንግስቱ የስራ ቋንቋ እንዲሆኑ፣ በክልላቸው ደግሞ በአማራ ክልል አማርኛ፣ በኦሮሞ ክልል ኦሮምኛ፣ በጋራ ደግሞ የምንጠቀምበትን የፌዴራል መንግስት መቀመጫ የሆነችው አዲስ አበባንና የፌዴራል መንግስቱን መዋቅር በተመለከተ ግን እዛ ውስጥ ያለው የሰው ስብጥርም ሆነ ቋንቋ ስብጥሩ ኢትዮጵያን እንዲመስል ኢትዮጵያን ባይሊንጓል የማድረግ ጥያቄ ነው እንጂ አማርኛንና ኦሮምኛን አወዳድሮ አንዱን የመሾም አንዱን የመሻር ጥያቄ አይደለም ጥያቄው።
መልሱን አግኝቻለሁ። ዶክተር ብርሃነ መስቀል፣ እርሶ አሁን የት ነው እየሰሩ ያሉት የሚኖሩትስ?
እኔ በሜሪላንድ ክፍለ ግዛት በሜሪላንድ ስቴት ነው የምኖረው። የህግ ባለሙያ ነኝ። ህግ ነው ፕራክቲስ እያደረኩኝ ያለሁት።
ዶክተር ብርሃነ መስቀል አበበ ሰኚ፣ ለጊዜው በጣም አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ በዚህ ፕሮግራም ላይ ስለጋበዙኝ።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቀጣዩ ሳምንታዊው ሴቶችና ቤተሰብ ዶክተር አምባዬ ወልደ ሚካኤል ይባላሉ። የማህፀንና ጽንስ ሕክምና ባለሙያ ናቸው። ከአዲስ አበባው የፊስቱላ ሆስፒታል ተነስተው በክልሎችና በዩኒቨርሲቲዎች የፊስቱላ ሕክምና መስጫ ጣቢያዎችን የትምህርት ማዕከል እንዲቋቋም ከፍተኛ ጥረት አድርገዋል። በዚህም ጥረታቸው ከወራት በፊት የጎንደር ዩኒቨርሲቲ የክብር ዶክትሬት ሰጥቷቸዋል። ሰሞኑን ደግሞ ዓለም አቀፉ የጽንስና ማህፀን ማህበር በሙያቸው ላበረከቱት ላቅ ያለ አስተዋጽኦ ሌላ ሽልማት ሰጥቷቸዋል። ኢትዮጵያ ውስጥ ባለው የፊስቱላ ሕክምና አሰጣጥ እንዲሁም ሌሎች ተጓዳኝ ወይም ተዛማች ርዕሰ ጉዳዮች ዙሪያ ጽዮን ግርማ አነጋግራቸዋለች። ወጣቶች ከሚገጥሟቸው ፈታኝ ሁኔታዎች ያንዷን በሚተርኩበት ይጀምራሉ።
ተወሰኑ ሽንት ብቻ ሳይሆን የሽንትም የአይነ ምድርም መቆጣጠር የሚያቅታቸው ናቸው። እች ልጅ አንዷ ናት። እንደዚህ ከገጠማት የ14 ዓመት ልጅ ናት። ከጎጃም የመጣችው የወር አበባዋን እንኳን ሳታ ያርግዛ በጣም ማስታውሳት እሷን ለምንድን ነው አባቷ እሷን ካመጡ በኋላ ሊሄዱ ቸኮሉ? በጣም ገረመኝና ብዙዎቹ ንቆይ ነው ብለው ለመሄድ ነው የሚቸገሩት ሳቸው ሲቸኩላዩ እና ለምንድን ነው እንደዚህ የቸኮሉት ስላቸው፣ አይ የልጄ ሰርግ ደርሰዋል አሉኝ። የማን ስላቸው፣ የዚህ ታናሽ ታገባለች አሉ። እንዴ እቺ ልጅ አሁን ስትወልድ የ14 ዓመት ልጅ እንግዲህ እኛ ጋር ስትመጣ አንዳንድ እድሜያቸውንም በትክክል ለማወቅ ያስፈልጋል፣ ግን ስታዩ አንቺም ትገምጃለች ትንሽ ልጅ ናት። እንዲህ በመሆኗ እና በመቸገሯ ብዙ ሳያስቡ የእሷን ታናሽ ደግሞ እንደገና አሁን ሊድሩ ይሄዳሉ።
ዶክተር አምባዬ ወልደ ሚካኤል የሕክምና አገልግሎት በሚሰጡበት ቦታ ከሚያጋጥሟቸው ታሪክ አንዱን ነበር ያካፈሉን። በሞትና በህይወት መካከል ያለች 14 ዓመት ታዳጊ ልጃቸውን በሆስፒታል አስተኝተው ታናሿ ለተመሳሳይ አደጋ ወደሚያጋጥማት ጉዳይ ይፈጥናሉ። እኚህ አባት ሴት ህጻናት ልጆቻቸውን ያለ እድሜያቸው በመዳራቸው ምክንያት በልጆቹ ላይ የደረሰ ስላሉ የከፋ ጉዳት አልተረዱም ወይም በቂ ትምህርት አላገኙም። ዶክተር አምባዬ እኚህን አባት አስቀምጠን እንደገና ማስተማር ጀመርን ይላሉ ስለ ሁኔታው ሲያስታውሱ። ስለ ፊስቱላ በሽታና በሴቶች ላይ ስለሚያደርሰው ተጽዕኖም እንዲህ ያብራራሉ።
እንግዲህ የዚህ ትልቁ ምንጭ ትክክለኛ የማዋለጃ አገልግሎት ባለመኖሩ ነው። በአጠቃላይ 85% ልጅ መውለድ ኖርማል ነው፣ በተፈጥሯዊ የሆነ ሂደት ነው ልጅ መውለድ። ግን ከመቶዎቹ 15ቱ እርዳታ ይፈልጋሉ። ይሄ እርዳታ ምንድን ነው? ምናልባት የልጁ አቀማመጥ በትክክል ሳይመጣ ሲቀር ወይ ትልቅ ቢሆን ልጁ ማህፀኑን ልጁን አላሳልፍ ሲለው ነው። የማህፀን ጥበት ሊሆን ይችላል። ልጁ ትክክለኛ ሳይዝ ኖሮት ግን የእናትየዋ ማህፀን ጠባብ ሲሆን ወይ ደግሞ የልጁ አቀማመጥ መጥፎ ሲሆን ማሳለፍ ያቅተዋል። በዚህ ምክንያት ልጁ ማለፍ ሲያቅተው አንድ ሴት ከ24 ሰዓት በላይ ማመጣት የቀዶ ጥገና ተደርጎ መውለድ አለባት፣ ልጁ መውጣት አለባት። በገጠር አካባቢ ግን ይሄ ይቆያል። ብዙ ጊዜ ከ24 ሰዓት በላይ ይቆያሉ። ስታመት ትወልዳለች፣ አሁን ትወልዳለች ብለው በቃ እምቢ ሲላቸው ወደ ሐኪም ቤት መውሰድ ሲገባቸው፣ አንደኛ በእጃቸው በቂ ገንዘብ የላቸውም። ስለዚህ ምን ያደርጋሉ? ወይ ከብት ቢሸጥ ገበያ ይሄዳል። ገበያ ሸጦ ደግሞ መንገድ መኪና የሚያስገኝበት መንገድ ጋር እስከሚደርሱ የሚሸከሙ ሰዎች ይፈለጋሉ። እዛ መኪና መንገድ ያሉበት ሲደርሱ ደግሞ መኪና ፍለጋ ይሄዳሉ። ይሄ ሁሉ ሲሆን እናትየዋ በምጥ ላይ ናት። እንደዚህ 2 ቀን ይሆናል፣ አንዳንዴ 3 ቀን ይደርሳል። የዚህን ጊዜ ልጁ በሆዷ ውስጥ ይሞታል። የልጁ ጭንቅላት በማህፀኗ ግርግዳ አካባቢ ባለው በልጁና በአጥንቷ መካከል ይጣበቅና የደም ዝውውሩን ያቋርጣል። የደም ዝውውሩ ሲቋረጥ እዛ አካባቢ ያለው ፊኛው አንጀት ክፍሉ ይጎዳሉ። ጎዱ መጎዳት ማለት ያው ደም ዝውውራቸው ሲቀር እንደ መበስበስ ይሆናሉ። ልጁ ሲሞት ጭንቅላቱ እንደ መላላት ነገር ሲሆን በቀላሉ ሾልኮ ይወጣል። እነዚህ እድለኞች ከሆኑ ይኖራሉ። እድለኞች ካልሆኑ ኢንፌክሽኑ ደም አንዳንድ ጊዜ የመጀመሪያ ልጃቸው ካልሆነ ማህፀኑ እዛ ውስጥ ይተረተራል፣ ደም ይፈሳል፣ ይሞታሉ። እኔ ብዙ ጊዜ የፊስቹላ በሽተኞችን እድለኞች ነው የምንላቸው። በብዙ ስቃይ ውስጥ አልፈው ነው እዛ ላይ የሚደርሱ። የማይደርሱ ብዙ ሴቶች አሉ። ይህንን ተቋቁመው የደም መፍሳሱን የኢንፌክሽኑን ተቋቁመው እኛ ጋር ለሕክምና የሚመጡት የተወሰኑት ናቸው። የቀሩት ደግሞ በየመንገዱ የሚቀሩ አሉ። ችግር እንግዲህ ምንድን ነው? የመዋለጃ ኦፕሬሽን ለመስራት የሚችል ተቋም ባጠገባቸው ስለሌለ ነው። ሁሉም በየመንደሩ ቋቋም ላችል ይሆናል። ግን ይህንን የሚያደርግ የሚያመላልሳቸው የዝውውሩ የሚያፋጥን አምቡላንስ በየአካባቢው ሲኖርላቸው በቀላሉ አንዲት የማዋላጅ ነርስ በሽተኞቹን አይታ አይ እቺ አትወልድም ከእንግዲህ ወዲህ ሌላ ተቋም መሄድ አለባት ብላ ስትወስን ወዲያውኑ ያ አምቡላንስ ወደ ሌላ ተቋም ሊወስዳት የሚችል አገልግሎት መኖር አለበት። እንግዲህ ይህንን ለመከላከል እና በዚህ ነው ትልቁ ችግሩ። ግን ይህንን የምጡን መርዘም ምን ያመጣዋል ብለን ስናይ ብዙ ነገሮች አሉ። በጣም በልጅነታቸው ሲያገቡ በልጅነታቸው በቂ የምግብ የተመጣጠነ ምግብ ባለማግኘታቸው በሕክምና በደንብ እያገኙ ባለማደጋቸው የክትባት በልጅነታቸው አለመማራቸው በቤተሰብ ያለ ተጽዕኖ ብዙ ናቸው። እንግዲህ እነዚህ አጋላጭ ምክንያቶች የምንላቸው ናቸው። እነዚህ ምን ያደርጋሉ? ምጡ እንዲረዝም የሚያደርጉ ናቸው። ቀጥታ ምክንያት አይደሉም፣ ግን ይሄ የተራዘመ የምጥ እንዲመጣ ያደርጋሉ። አንዲት ሴት ልጅ ስትወለድ በእድገቷ ላይ ጥሩ ምግብ ካላገኘች፣ ጥሩ ሕክምና ካላገኘች እድገቷ የጫጫ ይሆናል፣ እድገቷ ትንሽ በሚሆንበት ጊዜ ማህፀኗ የጠበበ ይሆናል። አድጋ በምታገባበት ጊዜ ማህፀኗ የጠበበ ይሆናል። ልጅ በምትወልድበት ጊዜ ይሄ በእንትን የምናየው ነው። አንዲት ጥሩ በደንብ የተያዘች ልጅ እና በጣም በጉዳት ያደገች ልጅ የተቋማቸው አንድ አይደለም። በደንብ የተመገቡ ትልልቅ ይሆናሉ፣ እነዛ ትንንሽ ይሆናሉ። እና በዚህ ምክንያት ነው
ዶክተር አምባዬ በአዲስ አበባ ፌስቱላ ሆስፒታል 14 ዓመት አገልግለዋል። ከዛም ከወጡ በኋላ በሕክምናና በማስተማር ስራ በኢትዮጵያ የተለያዩ ቦታዎች ጨምሮ በአፍሪካ እንደ ታንዛኒያ፣ ኡጋንዳ፣ ዚምባብዌ እንዲሁም አፍጋኒስታንን ጨምሮ ሌሎች ተመሳሳይ ችግር አለ ወደ ተባለበት ቦታ ሁሉ እየተዘዋወሩ ሰርተዋል፣ አስተምረዋል። በዚህ ጊዜ ውስጥም የተመዘገበና አሁን ቁጥሩን የሚያስታውሱት 7000 ለሚደርሱ ሴቶች ቀዶ ሕክምና አድርገዋል። ዶክተር አምባዬ በአዲስ አበባ ፌስቱላ ሆስፒታል ስራውን ስለጀመሩበት ሁኔታ ሲናገሩ
ስራውን ስጀምር በአዲስ አበባ ፌስቱላ ሆስፒታል ነው። ለረጅም ዓመት ሰርቻለሁ። እዛ በምሰራበት ጊዜ በጣም ብዙ በሽተኛ የሰራሁት የዚህ ትልቅ ቪዥን ነበረኝ። ምንድን ነው ሁል ጊዜ በሽተኞቹ ሲመጡ በጣም ተጎድተው ነው የሚመጡት። ለምንድን ነው እንደዚህ ቆያችሁ ሲባሉ መምጣት አቃትን፣ ቦታውን አናቅም፣ የሚወስደን አጣን ይላሉ ሁል ጊዜ። እና ለምንድን ነው እኛ ወደ እኛ እስከሚመጡ የምንጠብቀው፣ እኛ ወደ እነሱ ለምን አንሄድም የሚል እምነት ነበረኝ። በዛ ምክንያት የዚህ ከአዲስ አበባ ውጭ የሚሄድ በሆስፒታል ውስጥ ቲም እናቋቁምና በየቦታው ያሉ አብረው የሚሰሩ የነበሩ በዚህ በፊስቹላ ሕክምና ፍላጎት የነበራቸውን ሐኪም እያነጋገርኩኝ ቲሙን ይዤ ወደ ሌላ ሆስፒታል፣ ለምሳሌ ወደ ባህር ዳር ሆስፒታል፣ መቱ ሆስፒታል፣ ወደ ገጠሩ ይህ በመሄድ እነዛ መምጣት ያልቻሉትን እነሱ በሽተኞቹን እዛ ይሰበስቡልኝና እዛ ሂጄ ማከም ጀመርኩኝ። ይሄ አሁንም በጣም ደስ ከሚለኝ ትልቅ ካደረግኩት ነገር ነው ብዬ ለእኔ ከማስበው አንዱ ስራ ነው። ስለዚህ በሽተኞቹን እዛ አዲስ አበባ ቁጭ ብለን ከምንጠብቅ እኛ ወደ እነሱ እንሄዳለን። እዛ ቦታ ላይ ግን ያው ሁኔታው መመቻቸት አለበት። አልጋ መኖር፣ በቂ አልጋ መኖር አለበት። አንድ ጊዜ ስንሄድ ወደ 30-40 በሽተኛ ነበር የምናክመው እና ለእነዚህ በቂ የሆነ አልጋ ሲኖረን እዛ እንሄድና ህክምናውን እናረጋለን። ከዛ በኋላ ደግሞ እዛ ያለ የማህፀንና የጽንስ ሐኪም ትትሉን ይቀጥላል ማለት ነው።
ዶክተር አምባዬ ከዚህ በተጨማሪም በሶስት ዩኒቨርሲቲዎች የትምህርት ማዕከልና የመታከሚያ ቦታ ከስራ ባልደረቦቻቸው ጋር በመሆን አቋቁመዋል። አሁን ዊመን ኤንድ ሄልስ አሊያንስ በተባለ ድርጅት ውስጥ ይሰራሉ። ይህንን በጎ ተግባር የሚያከናውኑትም ከዚህ ድርጅትና ከዩኒቨርሲቲዎች ጋር በመተባበር ነው። በዩኒቨርሲቲዎቹ ስለተቋቋሙት ማዕከላትም ሲናገሩ
እነዚህ የተቋቋሙት በጎንደር ዩኒቨርሲቲ፣ ትልቁ የጎንደር ዩኒቨርሲቲ ነው። ሁለተኛው የጅማ ዩኒቨርሲቲ ነው። ሶስተኛው በአዳማ አሰላ ባለው የህክምና ትምህርት ቤት ነው። የህክምና ሜዲካል ስኩል ውስጥ ነው የተቋቋሙት። እነዚህን የተመረጡት ምክንያት አንደኛ ይሄ የዚህ አይነት ጉዳቱ በፊሽላ ህክምና በአጠቃላይ በእናቶች ላይ የሚደርስ ጉዳት መከላከል የሚቻል ነው። ስለዚህ ለመከላከል ምንድን ነው ማድረግ በሚለው እንትን ስናይ አንዱ ባለሙያ ነው፣ በቂ ባለሙያ መገኘት ነው። እነዚህ በቂ ባለሙያዎችን ለማግኘት ደግሞ በህክምና ቅድመ አገልግሎት ለምሳሌ የአዋላጅ ነርስ ብትኖር፣ የማህፀንና የጽንስ ስፔሻሊስት የሆነ ሐኪም ቢኖር ጨርሰው ወደ ሌላ ቦታ ከመሄዳቸው በፊት ስለዚህ ጉዳት ስለ ፊስቱላ ምን እንዴት መከላከል እንደሚቻል ቢያጋጥማቸው እንዴት እንደሚያደርጉ በተለይ ደግሞ ለሐኪሞቹ እንዴት በኦፕሬሽን ማዳን እንደሚቻል ይሄንን ለማድረግ ነው እንግዲህ ዋና አላማው። ስለዚህ እነዚህን ባለሙያዎች ለማግኘት ቅድመ ህክምና ስልጠናውን ለመስጠት በየዩኒቨርሲቲዎች ውስጥ ያሉትን ባለሙያዎች ማግኘት ማለት ነው። ገና ተሰልጥነው ወደ የቦታው ከመሄዳቸው በፊት ትምህርቱን እዛ ላይ ይሰጣሉ ማለት ነው። ለዚህ ነው
ዶክተር አምባይ በዚህ ተግባራቸው ከወራት በፊት ከጎንደር ዩኒቨርሲቲ የክብር ዶክትሬት ተቀብለዋል። ሰሞኑን ደግሞ ዓለም አቀፍ የጽንስና ማህፀን ማህበር በማህፀንና ጽንስ ሕክምና ላበረከቱት አስተዋጽኦ ካናዳ ጠርቶ ሽልማት ሰጥቷቸዋል።
የሴቶችና ቤተሰቦችን ፕሮግራም የተከታተላችሁ አድማጮች ጽዮንና እንግዳዋን ዶክተር
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ በናይጄሪያ መዲና አቡጃ አካባቢ ባለፈው አርብ ኒያንያና ኩጂ በተባሉት ቦታዎች የተካሄዱትን ጥንድ ፍንዳታዎች እንዲሁም ባለፈው ሐሙስ በማይድጉሪና በአዳማዋ የተፈጸሙትን የአጥፍቶ ጠፊ የቦምብ ፍንዳታዎችና አማጽያን ያደረሱትን ጥቃት ዩናይትድ ስቴትስ በጥብቅ አውግዛለች። ለሞቱትና ለቆሰሉት ቤተሰቦች ጥልቅ ሐዘናችንን እንገልጻለን ብላለች ዩናይትድ ስቴትስ። እነዚህ አሳዛኝ ክስተቶች ጽንፈኞች በሰላማዊ ሰዎች ላይ አስከፊ ድርጊት ከመፈጸም እንደማይመለሱ ያመለክቱናል። በተለይም ቦኮ ሐራም የሚያደርሰው አሸባሪና የጭካኔ ተግባር በብዙ ሺህ የሚቆጠሩ ሰዎችን ፈጅቷል። በሚሊዮኖች የሚቆጠሩት ደግሞ ከመኖሪያቸው እንዲፈናቀሉ አድርጓል። ፕሬዚደንት ባራክ ኦባማ በቅርቡ የቦኮ ሐራም አደጋ የተደቀነባቸው በኒንን፣ ካሜሩንን፣ ቻድን፣ ናይጄሪያንና ኒጀርን ለመርዳት ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እስከ 45 ሚሊዮን ዶላር የሚሆን ከመከላከያ የተቀነሰ ገንዘብ እንዲመድቡ ስልጣን ሰጥቷቸዋል። ይህ ውሳኔ የውጭ ጉዳይ ሚኒስትሩ ወሳኝ የሆነውን በአይሮፕላን የሚደረገውንና ሌሎች እርዳታዎችን ለማቅረብ ያስችላቸዋል። የቻድ ሐይቅ ተፋሰስ ሀገሮች ወታደሮችንና አስፈላጊ ወታደራዊ ዕቃዎችን ወደ ድንበር አካባቢ ለማንቀሳቀስ ያስችላቸዋል። የቦኮ ሐራም አሸባሪ አማጽያን ከድንበሩ ክልል በሲቪሎች ላይ ጥቃቶች መክፈቱን ቀጥሏል። ከዩናይትድ ስቴትስ የሚሰጠው እርዳታ የስልጠና ተግባርን፣ ወታደራዊ ዕቃዎችንና የሎጂስቲክስ ድጋፍን ያጠናክራል። ዩናይትድ ስቴትስ አማካሪዎች የማቅረቡን ተግባር ቀጥላለች። ቦኮ ሐራምን ለመታገል የሚደረገውን ጥረት ለማጠናከርም ከክልላዊ አጋሮቿ ጋር መረጃ ትለዋወጣለች። ቦኮ ሐራም በስድስት ዓመታት ውስጥ ከ10,000 በላይ የሚሆኑ ሰዎችን ገድሏል። በግጭቱ በሚታመሱት ሰዎች ላይም ጥልቅ ጠባሳዎች ትቷል። ቦኮ ሐራም በስድስት ዓመታት ውስጥ ከ10,000 በላይ የሚሆኑ ሰዎችን ገድሏል። በግጭቱ በሚታመሱት ሰዎችም ላይ ጥልቅ ጠባሳዎች ትቷል። ቦኮ ሐራም በሚፈጽማቸው ጥቃቶች ምክንያት ከሁለት ሚሊዮን በላይ የሚሆኑ ሰዎች በሀገራቸው እስከ መኖሪያቸው ተፈናቅለዋል። ከሁለት መቶ ሺህ በላይ የሚሆኑት ደግሞ ወደ ቻድ ሐይቅ ተፋሰስ ሀገሮች ተሰደዋል። ቦኮ ሐራምን ለማሸነፍ ሰብአዊ መብትን የሚያከብር በልማትና በመልካም አስተዳደር መሻሻል የማሳየቱን ተግባር ከጸጥታ እርምጃዎች ጋር ማቀናጀት፣ በወታደራዊ እርምጃ የሚገኘውን ስኬት ሲቪሎችን ከማረጋጋት ጥረት ጋር ማገናኘት ያስፈልጋል። ዩናይትድ ስቴትስ በክልሉ የቦኮ ሐራም የሽብር ዘመቻን ለማክተም ከሚዋጉት አጋሮቿ ጎን ትቆማለች። የቦኮ ሐራም አሸባሪ ተግባር መላ ትውልድ የትምህርት፣ የጤና ጥበቃና የኢኮኖሚ ልማት እድል ሊነፍጋቸው ይጥራል ሲል የዕለት ርዕሰ አንቀጽ ትችቱን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም
የዕለቱን ርዕሰ አንቀጽ ነው የሰማችሁት አድማጮች። ቀደም ብሎ ከርዕሰ አንቀጹ አስቀድሞ ታዲያ በሴቶችና ቤተሰብ ፕሮግራማችን እንግዳችንን ዶክተር አምባይ ወልደ ሚካኤልን ለማመስገን ጀምር አድርጌ ነው የተቋረጠው። ዶክተር አምባይን እናመሰግናለን። አድማጮች፣ አሁን ጥቂት ደቂቃዎች አሉን እስከ ስርጭታችን መጨረሻ። የሙዚቃ ግብዣ ለመጋበዝ እድል አላችሁ እያለች ነው ብርሃን አዲሱ።
ጥሩ አንድ ሙዚቃ እንዳዘጋጅ ተስፋ አረጋለሁ።
አዘጋጅቻለሁ። የሰሞኑ ምርጥ ዜማ አብዱ ኪያር ነው።
እሺ፣ ጥሩ ነው። በሱ ሙዚቃ ተሰናብተን መድረኩን ለነሚኒያ አስረክበን ውልቅ ነዋ
ውልቅ እንላለን። ታዲያ ደስ ይላል የሚለው ዜማ ነው የተመረጠው። የመጀመሪያው ርዕስ ነው። እስኪ እንስማለት። ደስ ይላል መገናኘት፣ ስንጠፋፋ ወፈፍ አድርጎኝ ነበር ይላል አዲሱ አብዱ ኪያር።
ተስፋ ላይ እንደተሻለው አሁን
እንዴት ደስ እንደሚል ተናግረዋል። ጥቁር አንበሳ በተሰኘው አዲሱ ሲዲው ላይ የመጀመሪያውን ዜማ ነው እየጋበዝናችሁ። በእርግጥ በዚሁ ብንሰናበት አዲሱ አሁን ትክክል ይመስላል።
አድማጮች እስካሁን አብራችሁን ስለቆያችሁ እናመሰግናለን። እኔ አዲሱና
እኔም አሉላ ከበደ ከምሽቱ 3 ሰዓት እስከ 4 ሰዓት አብረናችሁ ቆይተናል። ነገ ምሽቱ 1 ሰዓት ላይ እንገናኝ። የትግርኛ ስርጭት ይቀጥላል። ከአብዱ ኪያር ጋር እንተዋችሁ።
ሰላም፣ ደህና ደሩ።
Se na pe que se no re Yanne nullu zaman yanne nullu mata Endabdoñena
ድምፂ ኣሜሪካ እዩ ብ13